ጌታም ስለታ ገዳይተድም ጎልያድ ወድቋል በዳዊት ጠጠር የኛ አምላክ ስሙ ከፍ ይበል ይክበር እግዚአብሔር ስሙ ከፍ ይበል ይክበር
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ኢትዮጵያና ከኢትዮጵያም ውጪ በተለያዩ ክፍለ ዓለማት የምትኖሩ የክርስቶስ ቤተሰቦች የድንግል ማርያም ወዳጆች በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እኛ የኦርቶዶክስ ተዋህዶ እምነት ተከታዮች ከሌሎች የምንለይበት አብይ ምክንያት አንዱ የእግዚአብሔርን ታቦት ይዘን በመገኘታችን ነው። አንዳንዶች የእግዚአብሔርን ታቦት ይዘን በመገኘታችን እንደ ስህተተኛ ይቆጥሩናል። እኛ ደግሞ ስህተት የሌለበትን ነገር ግን የሰዎችን ስህተት የማሳየት ብቃት ያለውን መጽሐፍ ቅዱስን መሠረት አድርገን ተሳስታችኋል ለሚሉን ወገኖች አለመሳሳታችንንና ትክክለኛ መሆናችንን ልናረጋግጥላቸው እንወዳለን። ለዚህም እግዚአብሔር አምላካችን ይርዳል። ታቦት እግዚአብሔር አስርቱ ሕግጋትን ያስተላለፈበት ብቻ ሳይሆን የእግዚአብሔር የክብሩ መገለጫ ዙፋኑ ነው። እነ ሶሎሞንና ሌሎቹም እስራኤላውያን በታቦቱ ፊት የሰገዱት በታቦቱ ላይ ስላለው ሕግ ብቻ ሳይሆን እግዚአብሔር ለምሕረት በሚገለጥበት ጊዜ መገለጫ ዙፋኑ ስለሆነ ነው። እስራኤል እግዚአብሔርን በሚያስቀይሙበት ጊዜ እርሱ ደግሞ በረሃብ በቸነፈርና በጦርነት በምርኮ ይቀጣቸዋል። ንስሐ ገብተው ይቅርታ ሲጠይቁት ደግሞ ይምራቸዋል። እግዚአብሔር የማራቸው መሆኑን የሚያውቁት በታቦቱ ላይ ብርህት ደመና መታ ስታርፍ ነው። በታቦቱ ላይ ብርህት ደመና መታ ካረፈች ታቦቱ ያለበት ድንኳን በደመና ይሞላል። እግዚአብሔርም በታቦቱ ላይ ሆኖ ሙሴንና አሮንን ያነጋግራል። ስለዚህ ታቦት የእግዚአብሔር የክብሩ መገለጫ ነው።
ታቦት የማን መገለጫ ነው? ታቦት የማን መገለጫ ነው? የሰይጣን። ታቦት የማን? ታቦት የማን? ታቦት የእግዚአብሔር። ታቦት የማን? እኛ ይዘን የተገኘነው የማን መገለጫ የሆነውን ነው። የእግዚአብሔር የክብሩ መገለጫ የሆነውን ታቦትን ይዘን በመገኘታችን ምን አላልንም?
እውነት ነው። ታቦት እግዚአብሔር ባርኮና ቀድሶ የሰጠን የእግዚአብሔር ስጦታ ነው። አንዳንዶች ሳይገባቸውና ሳይረዱ መጽሐፍ ቅዱሳዊውን እውነት ሳይገነዘቡ ታቦትን በመንበራችን ላይ በማስቀመጣችን እናንተ ኦርቶዶክሳውያን ላይ የሚከተሉትን ጥያቄዎች አለን ብለው ያነሳሉ። አንደኛ ታቦት ከየትና እንዴት መጣ የሚል ጥያቄ ሲሆን እኛም መጽሐፍ ቅዱሳዊውን እውነት መሠረት አድርገን የሚከተለውን እንላለን።
በመጀመሪያ ደረጃ ሰው ማወቅ ያለበት ትልቁ ነጥብ ታቦት ከየት መጣ? ኦርቶዶክሳውያን ጣዖትን ነው የምታመልኩት ይሉናል በየጎዳናው። እኛ ጣዖትን አምልከን አናቅም። እግዚአብሔርን ጣዖትን ፈጽሞ ይቃወማል። እኛ የተከተልነውና በመንበራችን ያስቀመጥነው አምልኮታችንን የምንፈጽምበት ታቦት የመጣው ከእግዚአብሔር ከራሱ። የሚገርም እኮ በጣቱ ጽፎ እግዚአብሔር ሰጠን። ዘጸአት 24 ቁጥር 12 ዘጸአት 24:12 ታቦትን እግዚአብሔር ሰጠ ይላል። ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍኩትን ትእዛዝ ከከበረ ድንጋይ የተሰ የተሰራ ጽላት ሰጣለሁ አለው። ማን ለማን? ለሙሴ። በዚህ መሰረት አስርቱ ህግጋትና ትእዛዛት ተጻፉበትን የእንቁ ጽላት እግዚአብሔር ለሙሴ ሰጠው ይላል። በሲና ህግን ሰርቶ እግዚአብሔር ለማን ሰጠው? ለማን ሰጠው? ስለዚህ እኛ ኦርቶዶክሳውያን እግዚአብሔር የሰጠንን ይዘን እግዚአብሔር የሰጠውን ነገር ይዘን በመገኘታችን ምን አላልንም? የሰጠን ማን ስለሆነ? በማን አማካይነት? በሙሴ አማካይነት ታቦትን የሰጠን እግዚአብሔር ነው። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው።
ሁለተኛ ብርሃንን ከጨለማ እውነትን ከሐሰት ገደሉን ከሜዳ መለየት ሳናቸው ወገኖች ታቦትን ጣዖት ነው በማለት እንደ ጣዖት አምላኬ ይቆጥሩናል። ነገር ግን ታቦትን ጣዖት ለሚሉ ወገኖች መጽሐፍ ቅዱስ ምን ይላል ብሎ እውነቱን መመልከትና መረዳት ያስፈልጋል።
አንዳንዶች እግዚአብሔር ጣዖትን ነው የምታመልኩት ጣዖት ነው የምትከተሉት ካሉን ተሳስተዋል። ጠቡ ከእግዚአብሔር ጋር ነው። ለምን ብላችሁ ብትጠይቁኝ ታቦትን ጣዖት ነው ካሉ ታቦትን የሰጠ ማን ነው? ስለዚህ እግዚአብሔር ጣዖትን ሰጠ ማለታቸው ነው። እግዚአብሔር ደግሞ ከኔ በቀር ሌላ አምላክ አታምልክ በማለት ጣዖትን ይቃወማል ወይስ ይደግፋል? ጣዖትን የሚቃወም አምላክ ስለሆነ እግዚአብሔር ጣዖት አልሰጠንም፣ የሰጠን ታቦትን ነው። እርሱ የሰጠንን ይዘን ተገኝተናል። ወንጀላችን ምንድን ነው? እኛ ምን አላልንም? ተናገሩ። ምን አላልንም? ክብር ምስጋና ለእግዚአብሔር ለአምላካችን ይሁን።
ሶስተኛ የቃል ኪዳኑን ታቦት አመጣጥና ታቦት ጣዖት አለመሆኑን ከተረዳን ቀጥሎ ሊመጣ የሚችለው ጥያቄ እግዚአብሔር ለሙሴ አንድ የቃል ኪዳን ታቦት ከሰጠው አሁን በየገዳማቱና በየአድባራቱ ያሉት በርካታ ታቦታት ከየት መጡ የሚል ጥያቄ ነው። እግዚአብሔር አንድ ሰጥቶ እናንተ ብዙ ይዛችሁ በመገኘታችሁ ተሳስታችኋል ይሉናል። እኛ ግን አልተሳሳትንም እንላለን። መጽሐፍ ቅዱስ የሚነግረንን እውነት መሠረት አድርገናልና ነው።
እሺ እንዳላችሁት ሆኖ አንድ ታቦት እግዚአብሔር ለሙሴ ሰጠ። ታዲያ አሁን በየአድባራቱ በየገዳማቱ በብዙ መቶ ሺዎች በሚቆጠሩ አብያተ ክርስቲያናት ውስጥ ያሉ ታቦታት ከየት መጡ? ከየት መጡ? ይህ ሁሉ እንዴት ሊባዛ ቻለ ነው። ለዚህም መልሳችን መጽሐፍ ቅዱስ ነው። ኦሪት ዘጸአት ምዕራፍ 32 ቁጥር 1 እስከ 20 እንዲህ ይላል። ዘጸአት 32 1 እስከ 20 እዚህ ላይ የምታገኙት ሰው ሙሴ ተራራ ላይ ቆይቶ ሁለቱን የድንጋይ ጽላቶች ይዞ ሲመጣ ሕዝቡ የሙሴን መቆየት አይተው አምላክ እንፈልጋለን አሉት። ለማን? ለአሮን። ጊዜያዊ ምክትል መሪ ነው። ምን ትፈልጋላችሁ? ጣዖት እና ወርቃችሁን፣ ብራችሁን፣ አንገታችሁ ላይ ያለውን ወርቅ አብላችሁን አምጡ አላቸው። ወርቃችሁን አምጡ ስላቸው እምቢ ይሉኛል ብሎ ነው። እነሱ ግን አንድ ልባቸው ስለተነሳሳ ያላቸውን ነገር ሰጡ። እሳቱ ሲጥለው የጥጃ ምስል ሆነ። ከዛ እስራኤል ተሰብስበው እሱ ፊት እየዘፈኑ ዳንኪራ እየመቱ ሙሴ ሲመጣ እግዚአብሔር ተረስቷል፣ ከግብፅ ያወጣ አምላክ ይሄ ነውና ስገድ እያሉ ሲሰግዱ ሙሴ ራሱን ያዝ ድንግጥ አለ። ወይኔ በዘጠኝ መቅሰፍት በአስረኛ ሞተ በኩ በአስራ አንደኛ ስጥመተ ባህር ባህር ከፍሎ ጠላት ገሎ ሕዝቡን ነፃ ያወጣ ሰማዩን ዝቅ ምድሩን ብቅ አድርጎ የሚበሉትን የሚጠጡትን የሰጠ አምላክ እኔን ከኮረብ የጠራ በፈርዖን ላይ ያሰለጠነ በብርቱ ክንዱ ፈረሱና ፈረሰኛውን በባህር የጣለ የሰራዊት ጌታ እግዚአብሔር ተረሳ። ወይኔ አለ። ደነገጠና ጽላቶቹ ከእጅ ወደቁ፣ ተሰበሩ። ከዛ እግዚአብሔር ሙሴ ተሰበረ አይደል? ቶ እንዲያውም አያስፈልግም፣ ድሮም ልክ አይደለም እኮ ይሄ ነገር አላለው አላለው። ምን አለው? እና ይሄ ነገር ተሰብሮ መቅረት የለበትም እና እንደ በፊተኛው አድርገህ እንድታዘጋጅና ፎርሙላውን ልስጥህ መመሪያውን ህግ እንዴት አድርገህ እንደምትሰራ ልስጥህ አለውና ይላል ዘጸአት 34 ቁጥር 1 ላይ ዘጸአት 34 1 ላይ እግዚአብሔር ሙሴን ሁለት ጽላቶች እንደ በፊተኛዎቹ አድርገህ ጥረብ አለው በሰበርካቸው በፊተኛዎቹ የነበሩትን እጽፍባቸዋለሁ ጠርበህ አምጣ በፊተኞቹ የነበሩትን እጽፍባቸዋለሁ አለው ሙሴ ጠርቦ አመጣ እግዚአብሔር በጣቱ እንደ በፊተኞቹ አድርጎ ጻፈበት ማን በጣቱ እግዚአብሔር ታቦት ላይ ያለው የማን ጣት ነው እግዚአብሔር የማን ጣት ነው እግዚአብሔር እንኳን እግዚአብሔር በጣቱ የጻፈው አንድ ያገር መሪ አንድ የክፍለ ከተማ መሪ አንድ የቀበሌ ሊቀመንበር አንድ የቢሮ መሪ ራሱ የጻፈው ነገር ይከበራል እግዚአብሔር በጣቱ ጻፉ ሰጠው በሰበርካቸው በፊተኞቹ እንደ በፊተኛው አድርገህ ሥራ እጽፍባቸዋለሁ ያለው ማን ነው ዘጸአት 34 1 ላይ እግዚአብሔር ሙሴን ሁለት ጽላቶች እንደ በፊተኞቹ አድርገህ ጥረብ አለው በሰበርካቸው በፊተኞቹ የነበሩትን እጽፍባቸዋለሁ ጠርበህ አምጣ በፊተኞቹ የነበሩትን እጽፍባቸዋለሁ አለው ሙሴ ጠርቦ አመጣ እግዚአብሔር በጣቱ እንደ በፊተኞቹ አድርጎ ጻፈበት ማን በጣቱ እግዚአብሔር ታቦት ላይ ያለው የማን ጣት ነው እግዚአብሔር የማን ጣት ነው እግዚአብሔር እንኳን እግዚአብሔር በጣቱ የጻፈው አንድ ያገር መሪ አንድ የክፍለ ከተማ መሪ አንድ የቀበሌ ሊቀመንበር አንድ የቢሮ መሪ ራሱ የጻፈው ነገር ይከበራል እግዚአብሔር በጣቱ ጻፉ ሰጠው በሰበርካቸው በፊተኞቹ እንደ በፊተኛው አድርገህ ሥራ እጽፍባቸዋለሁ ያለው ማን ነው ስለዚህ ቤተ ክርስቲያናችንም በሙሴ እግር የተተኩ ብፁዓን አባቶች እግዚአብሔር በእንዲህ አይነት መንገድ ሥሩ ባላቸው መሰረት ጽላት እየቀረጹ እግዚአብሔር ባዘዘው መመሪያ መሰረት ይህን እየሰሩ በቤተ ክርስቲያን በመቅደሱ በመንበሩ ማስቀመጣቸው ስህተት ሳይሆን ትክክል ነው። አንድ ጊዜ ትዝ ይለኛል መምህር ዘበነ ለማ ሁላችሁም የምታውቁት የተናገረው ነገር ውስጥ ያለ እስካሁን በመጀመሪያ ስንት መጽሐፍ ቅዱስ ነበር? አንድ አይደል? አስፈላጊ ስለሆነ በክርስቲያኖች ሁሉ እጅ እንዲገኝ ተባስቶ እንዲገኝ ተደረገ። እንደዚሁም አንዱ የቃል ኪዳን ታቦተ ሕጉ አስፈላጊ ስለሆነ ካህናት ምእመናን አባቶች አማናያን ባሉበት ቦታ በገዳማትና በአድባራት ሁሉ እየተቀረጸ እንዲቀመጥ በመደረጉ ትክክል ነው። ስለዚህ ምን አላልንም አልተሳሳትንም ማለት ነው።
አራተኛ ይህንን ከእግዚአብሔር የተቀበልነውን ታቦተ ሕግ የሚደፋፈሩና ተገቢውን ክብር የማይሰጡ ወገኖችም አሉ። እንዲያውም ታቦቱን የሚደፋፈሩ እነሱ ራሳቸውን እንደ እውነተኛ ያከበርነውን እኛን ደግሞ እንደ አስተኛና እንደ ስህተተኛ የሚቆጥሩ ወገኖችም አይጠፉ። ነገር ግን ማወቅና መገንዘብ ያለባቸው አንድ እውነት አለ። ይኸውም የእግዚአብሔርን ታቦት እንደ እኛ ቢያከብሩ ምን እኛ በከበሩ ነበር። ነገር ግን ለራሳቸው ካለማክበራቸው አልፈው እንደፋፈራለን ምን ይመጣል ምን ይፈጠራል ቢሉ የሚከተለው የእግዚአብሔር ቁጣ ይገለጥባቸዋል ይላል መጽሐፍ ቅዱስ። እስቲ አብረን እንመልከት።
ጽላቱን ወይም ታቦቱን ማንም ሊነካው ይችላል ወይ ነው? ሁሉም ሰው ዘሎ ሊነካው ሊዳፈረው ሊደፋፈረው አይችልም። ይህን ከእግዚአብሔር የተቀበልነውን በመንበራችን ያስቀመጥነውን የእግዚአብሔርን ታቦት ማንም በዘፈቀደ ዘሎ ሊነካው አይችልም። አንደኛ ዜና 13:9 አንደኛ ዜና 13:9 እንዲህ ይላል፣ በዘመነ ንጉሥ ዳዊት ታቦተ ጽዮን ከአሚናዳብ ቤት በአዲስ ሰረገላ ተጭና ወደ ጌትሰው ወደ አቢዳራ ቤት ስትወሰድ የአሚናዳብ ሁለት ልጆች አዲሱን ሰረገላ ይነዱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎች ይፋንኑ ነበርና ኦዛችሁ ዘርግቶ ታቦቱን ነካ። የእግዚአብሔርም ቁጣ በኦዛ ላይ ነደደ፣ እግዚአብሔርም ስለ ድፍረቱ ቀሰፈው ይላል። ታቦተ ጽዮንን በሰረገላ እየነዱ ሲሄዱ የሱ ስራ ሹፍርና ነው። ታቦቱን ያዘው ሌላ ካህን አለ። ኦዛ ሰማይ ምድሩ ሲንቀጠቀጥ፣ ዛፉ ሲንቀጠቀጥ፣ እንስሳቱ ሲዘሉ ሲፋንኑ አየና ምን እቺ ምድነች ምን ይመጣል? ታዲያ አለና ተደፋፍሮ ታቦቷን ሲነካ እዛው ድርቅ አደረገችው። ታቦተ ጽዮን ደረቀ ማለት ነው። ኤሌክትሪክ እንደያዘው ሰው እዛው ድርቅ ብሎ ተቀሰፈ። እግዚአብሔር ከመቀሰፍ ይጠብቀን። አሜን። ታቦቱን እንንካ የማለት መብት አለን። መንካትም እንችላለን፣ ግን ድጋሚ መንካት አንችልም። ለምን? እንሞታለንና። ታቦትን ማንም ሊነካው አይችልም። ታቦትን የሚይዘው ስልጣኑ ያለው ሰው ብቻ ነው። ስልጣኑ ያለው ሰው ብቻ ነው። መደፋፈርና ታቦትን ያለ አግባብ መንካት ተገቢ አይደለም።
በአምስተኛ ደረጃ መመልከት ያለብን ነጥብ ቢኖር ሁሉም ሰው እንደ ልቡ ሊቀርበውና ሊነካው የማይችለውን ታቦተ ሕግ ይዛችሁ በመገኘታችሁ ተሳስታችኋል። ለምን ሁሉም ሊነካው አልቻለም ለሚሉ ወገኖችም የምንሰጠው መጽሐፍ ቅዱሳዊ መልስ አለ።
አሁን ታቦትን ብዙ ጊዜ አጅበን ስንሄድ እኛ አንቀርብም። ርቀት የቅርብ ርቀት አለ። ካህናት ደግሞ ተሸክመው አክብረው ይሄዳሉ። ከዛ በኋላ እንደየማረጋቸው ካህናት ይጠጉታል። እኛ አንጠጋ መመና። ለምን? ትንሽነት ነው። ስላልተገባ ነው። ለምንድን ነው? ኢያሱ 3 እንዲህ ይላል። ኢያሱ 3 ቁጥር 3 ላይ የአምላካችሁን የእግዚአብሔርን የቃል ኪዳን ታቦት ሌዋውያን ካህናት ተሸክመውት ባያችሁ ጊዜ ከሰፈር ተነስታችሁ ተከተሉት። በእናንተና በታቦቱ ያለው ርቀት በስፍር 2000 ክንድ ይሁን። በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ ብዙ አትቅረቡ ይላል። ሌዋውያን ካህናት ታቦቱን ተሸክመው ባያችሁ ጊዜ ከሰፈር ተነስታችሁ ተከተሉት። ሱቅ ያላችሁ ሱቃችሁን ዝጉ። ፈረሰኛው ከፈረስ ይውረድ። የመንግስት ሰራተኛው ለዛለት ቢሮውን ይዝጋ። ገበሬው ሞፈር ቀንበሩን ይስቀል። ሹፌሩ መኪናውን ሞተር አጥፍቶ ከመኪናው ይውረድ። ስራ ያለው ሁሉም ሰው ስራውን ይተው። ተማሪም ከትምህርት ገበታው ላይ ያችን ሰዓት ለእግዚአብሔር ይስጥ። ሁል ጊዜ አይደለም፣ ያችን ሰዓት። ከዛ ካህናትን በዝማሬ ቦታ በልልታ በመለከትና በነጋሪት ድምፅ ተከተሏቸው። አቤት ደስ ሲል! ለካ መጽሐፍ ቅዱሳዊ ነው። ተከተሏቸው። ስትከተሉ ግን በእናንተና በታቦቱ መካከል ምን ይኑር? ምን ይኑር? ርቀት ይኑር። ይህ ማለት ታቦቱን የተሸከመው ካህን ቅዱስ ነው፣ ኃጢአት የለበትም። ሳንሸከም ደግሞ ከሩቁ ነን የምንከተል እርኩስ ነን ኃጢአተኛ ነን ማለት አይደለም። አይደለም። ይሄ የቅድስና ጉዳይ አይደለም። አይደለም። እንግባማ። የሥራ ድርሻ ክፍፍል ነው። የሥራ ድርሻ ክፍፍል ነው። እንደ ጧፍ እየበራ ብርሃን እየሰጠ ሊቀልጥ ይችላል ካህኑ። ገበሬ በተበላሸ እጅ ዘሩን ቢዘራ መብቀሉን አይተው። ካህኑ ታቦቱን ሲሸከም ከሰው የተለየ ቅዱስ ነው ማለት አይደለም። ስንርቅ ርኩስ ነን አይደለም። ይሄ የሥራ ድርሻ ነው። ታቦት መሸከምና ማክበር የማን ሥራ ነው? የካህኑ ሥራ ነው። አክብረን ደግሞ ከሩቅ ሆነን መከተል የማን ሥራ ነው? የእኛ ሥራ ነው። መሸከም የተፈቀደለት መንካት የተፈቀደለት ለካህኑ እንጂ ለሌላ ሰው አይደለም። ማክበርና መዘመር ከሩቅ ሆነን እልል ማለት የተፈቀደልን ደግሞ ለማን ነው? ለማን ነው? ያ እሳተ መለኮት፣ ያ የእግዚአብሔር መገለጫ ዙፋን በማን ራስ ላይ እንዲከብር እግዚአብሔር ፈልጓል? በካህኑ ላይ። እኛ ደግሞ እግዚአብሔር ሲከብር ያንን በረከት እንድንቀዳ፣ እንድንጠጣ፣ እንድንቀደስ ያደረገ ማን ነው? እግዚአብሔር። ስለዚህ ታቦቱን በቅርብ ርቀት በመከተላችን ምን አላልንም? ምን አላልንም? እኛ አል አልተሳሳትንም። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው።
ስድስተኛ በታቦቱ ፊት سنዘምርና سنናሸበሽብ በሆታና በልልታ አምልኮታችንን ለእግዚአብሔር سنገልጥ ያልገባቸውና ያልተረዱ ወገኖች ቢተቹን ቢሰቁብንና ተሳስተቻቸዋል ቢሉን ያልተሳሳተን እኛን መንቀፋቸው ብቻ ሳይሆን በታቦቱ ፊት እግዚአብሔርን ያከብርንኛ በክብር ላይ ክብር በበረከት ላይ በረከት سنናገኝ ነቃፊዎችና ተቺዎች ግን ከፍተኛ ቅጣት ይጠብቃቸዋል ይላል መጽሐፍ ቅዱስ።
ስምነት ተከታዮች በታቦቱ ፊት አክብረን سنዘምር سنሰግድ እልልስን አንዳንዶች ቢነግፉ እነዚህ ኦሪታውያን ትክክል አይደሉም ተሳስተዋል ቢሉን እኛ አልተሳሳትን እነሱ ግን ተሳስተዋል። አልፎም ደግሞ ነቀፋ አላቆም ካሉ የእግዚአብሔር ቁጣ በእነርሱ ላይ ይገለጣል ይላል መጽሐፍ ቅዱስ። ሁለተኛ ሳሙኤል 6:20 ሁለተኛ ሳሙኤል ምዕራፍ 6 ቁጥር 20 ላይ አስገራሚ ነገር ታገኛላችሁ። እዚህ ላይ ምን ይላል መሰላችሁ? የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ዳዊት ከቤተ መንግስት ወጥቶ ከደሃው ህዝብ ጋራ ከመስኪኑ ህዝብ ጋራ ታቦቱ ፊት ይዘላል። አቤት የዳዊት ላም ጠብ 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 ልብሰ መንግስቱ ከላዩ ላይ ወድቆ እርቃኑ እስኪቀር ድረስ ዳዊት ይዘላል። አንዳንዶች መተው ዳዊትን እሱ ትልቅ ሰው ነው ንጉስ ነው አትጠጉት ሲሉ ተዋቸው። ክብሬን ቢረታውት ላከበረኝ አምላክ ክብሬን ገና ተዋለው። አስገራሚ ነገር ታገኛላችሁ። እዚህ ላይ ምን ይላል መሰላችሁ? የእግዚአብሔር ታቦት ወደ ዳዊት ከተማ በገባ ጊዜ ዳዊት ከቤተ መንግስት ወጥቶ ከደሃው ህዝብ ጋራ ከመስኪኑ ህዝብ ጋራ ታቦቱ ፊት ይዘላል። አቤት የዳዊት ላም ጠብ 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 ልብሰ መንግስቱ ከላዩ ላይ ወድቆ እርቃኑ እስኪቀር ድረስ ዳዊት ይዘላል። አንዳንዶች መተው ዳዊትን እሱ ትልቅ ሰው ነው ንጉስ ነው አትጠጉት ሲሉ ተዋቸው። ክብሬን ቢረታውት ላከበረኝ አምላክ ክብሬን ገና ተዋለው። መዘመርኩና አይ ንጉስ ሆኖ አሁን ወርዶ ከህዝቡ ጋር የሚዘምር አለ? ስልጣን ላይ ከወጣ በኋላ ታቦቱን አጅቦ የሚሄድ መሪ አለ? ይገርማል እኮ ዳዊት ንጉስ ነው። ከቤተ መንግስት የጣመ የላመ ከሚበላበት ከወርቅ ዙፋኑ ላይ ተነስተ ወደ ምስኪኑ ህዝብ ሄደና ክብሬ ካከበረኝ አምላክ አይበልጥም ብሎ ታቦቱ ፊት ይዘምራል። ታቦቱን ማክበር መጥቶ ወንጌል መማር የቃል ኪዳኑ ታቦት ባለበት በእግዚአብሔር ቤት መዘመር የነገስታት እንጂ የትንንሽ ሰዎች ታሪክ አይደለም። ገንዘብ ስናገኝ ባለሀብት ስንሆን ባለመኪና ስንሆን ህንጻ ስንሰራ ዝናችን ዓለምን ሲማኝ ዝቅ ብለን በታቦቱ ፊት ዘምር ይሆን ነው ወይስ ያከበረን አምላክ እንረሳዋለን? አትሌቶቻችን አይታችኋል? አንዳንዴ ዳዊትን ይመስሉኛል። ሮጠው አንደኛ ሲወጡ ሮጠው ላባቸው ጠብ ጠብ ይላል። አንደኛ ሁለተኛ ሶስተኛ ሲወጡ በስመ አብ ወወልድ ወመንፈስ ቅዱስ ብለው ወረደ ተወለደ በድንግል ማርያም ማህፀን አደረ ተወለደ ከግራ ወደ ቀኝ ሀጣንን መለሰ ብለው የተዋህዶ ልጅ ነኝ ዓለም በቴሌቪዥን መስኮት በሚከታተልበት ሰዓት ላይ ተዋህዶ እምነታቸውን ለዓለም ይሰብካሉ። ይገርማል እኮ እንዴ መታደል ነው። በዛ ቦታ ላይ ማድረግ ያለብን ሃይማኖታችን መግለጥ። ታክሲ ውስጥ መዝሙር ከከፈት ሃይማኖትን እየሰበክ ነው። አለባበስህ አነጋገር ህይወት ሱቁ ውስጥ ሁሉ እግዚአብሔርን የሚገልጥ ሃይማኖታዊ ነገር ካደረግ እምነታችንን እያንጸባረቅ ነው። እሚገርመው ዳዊት ከትልቅ ዙፋን ወረደና የሃይማኖቱን ክብር ባገኘው አጋጣሚ ተዋ እምነቱን እየገለጠ ነበር። ይሄ ነው የዳዊት ህይወት። እንዴት ደስ ይላል! ዳዊት ሲዘምር ባለቤቱ እንዲህ በመስኮት ስታይ ዳዊት ይዘላል ይሄኔው ጉድ ነው አዋረደኝ እንዴ ከምናምንቴዎች ጋር እንዴት ይዘላል እኔ እኮ የንጉስ ልጅ ነኝ ምን መሆኑ ነው እሱ አለች ከዛ ዳዊት ህዝቡን አሰናብቶ ወዳቸዋለሁ የዛሬ አመት በሰላም ያገናኘን ጸበል ጽድቅ መስሁ እኔም እናንተ ነኝ እናንተም እኔ ናችሁ ብሎ ህዝቡ ጋር ተቃቅፎ ዳዊት እንወዳለን ሺህ አመት ንገስ ይያለ ህዝቡ ፍቅሩን ገልጾለት በሰላም ተበተነ ከዛ ዳዊት ወደ ቤት ሲገባ ጥሩ ፊት አልተበቀውም ከሚስቱ ሲመጣ እንዲኮፈስ ሰብላ ተበቀችው ይገርማል አቤት ፊቷ አቤት ፊቷ አቤት ፊቷ አጣጥፋ አጣጥፋ እንደ ስኩል ዶክተር ሽንሽን ታድርጋ ቁጭ ተበቀችው ከዛ ዳዊት ሲመጣ እንዴ ባልና ሚስት ካንድ ወንዝ ሲቀድ ይቀዳሉ ሲባል ነው እኔ ማቆ በመጻፍ ቅዱስ ዳዊትና ሜልኮል ግን ይቅርታ አርጉልኝና እሱን መጥቶ ከአባይ እሷን ከዱባይ ሄዶ ይቀዳ ይመስለኛል ከተለያየ ዳራምባና ቆቦ ናቸው ሁለቱም አይገናኙ እንደማይገናኙ ባልና ሚስቶች እኮ ያሳዝናል ስለዚህ አንዳንዴ ጋብቻም ላይ መጠንቀቅ በእምነት በሃይማኖት የምትመስለዋን ጥሩ አድርጎ መምረጥ ጥሩ ነው የዳዊት ችግር የፈጠረበት የንጉስ ልጅ ነች እሷ በሀብቷ በወገኗ የንጉስ ልጅ ትልቅ ሰው ነኝ በማለት ነው ዳዊት ደግሞ መጣ ፊቷ ጠቁሯል እና ቅጥል አረገችው በነገር ነዘነዘችው አቤት የኔ ባል በምጽት እንዴት ያምርብኝ ነበር ቅድም ስዘምር ምጽት ታቃላችሁ ውስጥ የሌለን ነገር መናደድ መናገር ህፃን ልጅ ትምህርት ቤት ሄዶ ደብተር ጥሎ ከመጣ ዛሬ የሚገዙና እናቶች ማሙሽ ና እሺ ይህንም ዛሬ ጥልህ ና እሺ እሺ ውስጣችሁ ያልኩ እህል ሲሰጡት ይደፋል አለ ይደፋል ሲደፋበት አሁንም ሌላ እንጀራ አጥፈው ይሰጡትና ብላው እሺ ደድፋው ድፋው ውስጥ ሌላ ነው ውስጥ ሌላ ነው አሁን የሜልኮል አገላለ አቤት ሰምርብህ አቤት 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 እኔ አንበሳ አለች ምን ነው አለ ከምናምንቴዎች ጋር እዚህ ግቡ ከማይባሉ ሰዎች ጋር ትዘላለ አለችው መንፈሳዊነትና እግዚአብሔርን መውደድ በታቦቱ ፊት መዘመር ለሷ አላዋቂነትና ሞኝነት መስሎ ታያት የኔ መቤት አከብርሻለሁ እወድሻለሁ ምርጫሽ ምርጫዬ ቢሆን እንዴት በታደልኩ ነበር ባልና ሚስቱ ዘመሩ አመሰገኑ በታቦቱ ፊት ታቦቱን አከበሩ ቢባል እንዴት ደስ ባለኝ ነበር ግን አልሆነም አልሆነም ምን አደርጋለሁ አልታደልኩም ለዚህ እኔ በእግዚአብሔር ፊት ዘምራለሁ በታቦተ ጽዮን ፊት ላከበረኝ አምላክ ክብሬን ትቼ ጉሮሮዬ እስኪሰነጠቅ ድረስ አምልኮቴን ገልጫለሁ አልተሳሳትኩም ብትነቅፊኝም የፈለግሽውን ብትይ የትናንት አቋሜ ነበረ የዛሬም አቋሜ ነው ነገም ቢሆን ይህን ሐሳብ ልቀይረው አልችልም በታቦቱ ፊት ከመዘመር የሚከለክለኝና የሚያግደኝ ኃይል የለም እኔ ምን አላልኩም ማለት አይሰማም ምን አላልኩም ማለት እውነትም ዳዊት ምን አላለም አልተሳሳተምና አልተሳሳትኩም ማለት ወዲያው እግዚአብሔር በታቦቱ ፊት የዘመረ ዳዊትን ተቃውማለችና ወዲያው ማህፀኗን ምን እንዳትወል ዘርቶ መቃም ወልዶ መሳም የልጅነት ማክበር ኬክ መቁረስ ልብስ መግዛት የልጅ ጫጫታ እንደናፈቃት በአይኗ እንደዞረ ቀረ ልጅ ሳትወልድ ሞተች ታቦቱ ፊት የዘመረ ዳዊትን ተሳስተሃል ስላለች ዛሬ ታቦቱ ፊት እንደ ዳዊት ስንዘምር ተሳስታችኋል የሚሉን ሰዎች መጽሐፍ ቅዱስ ነው የሚለው ተሳስታችኋል የሚሉን ሰዎች የእግዚአብሔር ቁጣ ሜልኮል ላይ እንደመጣ እንዳይገለጥባቸው ሊጠነቀቁ ያስፈልጋል ዘንድሮ ደስ ብሎኛል ዳዊትን የመሰለ ትውልድ በዚህ እድሜ አይቻለሁ ቤተክርስቲያን ልጆች ወልዳ ኮርታለች እንደ ዳዊት የሚዘምር ወጣት በጥምቀት በዓል ሃይማኖቱን አስከብሯል አህዛብ በተራመደበት ታቦታ ይራመድም ብሎ አስፋልት በኦሞ እያጠበ ቄጠማ እየጎዘጎዘ ሳር እየጎዘጎዘ ታቦቱን ሲያራምድ እግዚአብሔር ከብሯል የኛ አምላክ ነው። ክብር ለእግዚአብሔር ለአምላካችን ይሁን። ምን ይሄድክ? የስልክ እንጨቶችን ወጣቱ አፋሯቸው። አረንጓዴ ቢጫ ቀዩ ሰንደቃችንን እያውለበለቡ ባዶ የሆኑ ፊኛዎች የሉም ሲባሉ አለን ብለው ክርስትናን እየሰበኩ የስልክ እንጨቶች እንኳን ተፋቅረው ድንጋዩ ስለ እግዚአብሔር ክብር ጥቅስ እያስነበበ ወጣት ድሮ እኔ ማቀው ቲሸርት ሲለብስ የታዋቂ ሰዎችን የማዶናን የቦምባርለን የማይክል ጃክሰንን የዓለም ዝነኞችን አድናቂ ነበረ። ዛሬ ግን ያ ታሪክ ተቀይሯል ብሎ ያመነ የጠመቀ ይድናል። እርስ በርሳችሁ ተፋቀሩ፣ የሚጠሏችሁን ውደዱ፣ እግዚአብሔር ፍቅር ነው እያለ ቲሸርቱ ላይ ጽፎ ወንጌልን እየሰበከ እጁ እስኪቃጠል ድረስ እያጨበጨበ ጉሮሮ እስኪሰነጠቅ ለእግዚአብሔር እየዘመረ ከምድር እስከ አርያም በሚደርስ ዝማሬ ሁሉን እያስገረበ ታቦታችን ከብሯል፣ ዳዊትን ሆነናል፣ እግዚአብሔር ታርቆናል። እግዚአብሔር የተመሰገነ ይሁን። ዳዊትን ሆነን በመዘመራችን በታቦቱ ፊት በመዝለላችን በታቦቱ ፊት እልል በማለታችን ከአባቶች ጋር የቃል ኪዳኑን ታቦት ይዘን ክብር በመስጠታችን ምን አላለም? ምን አላለም? እኛ አልተሳሳትንም። ክብር ምስጋና ለእግዚአብሔር ለአምላካችን ይሁን። እግዚአብሔር ታላቅ ነው።
ሰባተኛ ላይ ልናነሳ የምንወደው ነጥብ እናንተ የኦርቶዶክስ ተዋህዶ እምነት ተከታዮች ታቦት ምንም ጥቅም ስለሌለው ጥቅም የሌለውን ነገር ይዛችሁ በመገኘታችሁ ተሳስታችኋል የሚሉን ወገኖችን ይመለከታል። እኛ ግን ካህናት ከደብራቸው ታቦታቱም ከመንበራቸው በመኖራቸው የምናገኘው ጥቅም ቋንቋ ሊገልጠው ከሚችለው በላይ እጅግ ብዙ ነው። የማይቻለው እንዲቻል፣ የማይሆነው እንዲሆን፣ የከበደው እንዲቀል፣ እንቆቅልሻችን እንዲፈታ የግድ ታቦት ያስፈልገናል ይላል የእግዚአብሔር ቃል መጽሐፍ ቅዱስ።
እኛ ኦርቶዶክሳውያን ክርስቲያኖች የቃል ኪዳኑን ታቦት ወይም ታቦተ ሕጉን ይዘን የማንችለው ነገር የለም። የማይቻለውን እንችላለን። የማይሆነው ይሆን የማይደረገው ይደረጋል። ታቦት ከመንበራችን ካለ ካህናት ከደብሩ ካሉ የማይቻል ነገር ፈጽሞ የለም። ብቻ ታቦቱን እንያዝ። መጽሐፈ ኢያሱ ምዕራፍ 3 መጽሐፈ ኢያሱ ምዕራፍ 3 ቁጥር 14 እስከ 17 ኢያሱ 3 14 እስከ 17 ኢያሱ ከሙሴ ቀጥሎ እስራኤልን የመራ መሪ ነው። እስራኤልን ይዞ ሲሄድ የዮርዳኖስ ወንዝ ጋር ደረሰ። የሕዝብ ኃላፊነት አለበት። ሕፃናት አሉ፣ አረጋውያን አሉ፣ ወጣቶች አሉ። ባህሩን ለመሻገር እስራኤል ከነአን ለመድረስ ድልድይ ያስፈልጋል። ድልድይ የለም። ብዙዎች ዋና አይችሉም። ጀልባም የላቸው። ስለዚህ ምን ይደረግ? ኢያሱ ታቦት የያዙትን ካህናት ኑ አላቸው። ታቦቱን ተሸክሞ መጡ። እግራቸው እንዲህ የዮርዳኖስን ወንዝ ሲነካው ከታቦቱ ኃይል ወጣ ይላል። ኃይል ወጣና ገባር ወንዞች በያሉበት እንዲቆሙ፣ ዮርዳኖስም እንዲደርቅ እንዲከፈል አደረገች ታቦቷ። ከዛ ኑ ተሻገሩ ተባለ። ታቦት ካህናት ታቦት ተሸክመው ቆመው ወንዙ ተከፈለ። እስራኤላውያን በሙሉ ታቦቱን ይዘው ተሻገሩ። የማይቻለው ተቻለ። ውሱንነት ላለው ለሰው አይምሮ የከበደ ይሆናል ተብሎ የማይታመን ግን የታመነ ነገር ታቦቱን ይዘው አድርገዋል። ዛሬም እኛ ኢትዮጵያውያን በተለይ ታቦቱን ይዘን የማይቻለውን ሁሉ እንችላለን። አንችልም? ንገረኝ። አንችልም? ምን ይዘን? ኢትዮጵያውያን አባቶች የነጭ ወራሪ የጥቁሮችን ቆዳ ገፍፌ ጫማ ሰራለሁ። ኢትዮጵያን ባሪያ አድርጋለሁ። ካህናትን ከደብራቸው ታቦታትን ከመንበራቸው አስወግዳለሁ ብሎ በኃይል ሲመጣ የጊዮርጊስን ታቦት ይዘው አደዋ ድረስ ዘምተው ጊዮርጊስ ታቦቱ ስለኛ ተዋግቶ ሉዓላዊነታችንንና ነፃነታችንን አውጆ ነጮችን በሰለጠነ ዘመናዊ መሳሪያ ቢመጡ አሳፍሮ መልሶልን ነፃ እንድንሆን አድርጎናል። ክብር ለእግዚአብሔር ለአምላካችን ይሁን። ታቦት ስንይዝ የማይቻለውን እንችላለን። ለምሳሌ በዘንድሮ ጥምቀት አይታችሁ ከሆነ ጥር ላይ በጋ ነበር አይደለም? ሁሉም ህዝቡም አባቶችም እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ታቦታችንን እያከበርን ስንሄድ ልክ ታቦታቱ ጥምቀተ ባህር እንደደረሱ ሁሉም ቦታ ላይ እንደ ጸበል በዝናብ አርከፈከፈው። በበነገውም ሰው በሙቀት እንዳይደክም ሚካኤል በደመና እየጋረደ ታቦታቱን ህዝቡ አጅቦ ወደ መንበረ ክብራቸው እስኪገቡ ድረስ ደመና አደረገው። የማይቻለው ተቻለ። በበጋ ዝናብ ዘነበ። ክረምት ላይ ቢዘንብ ጥላ ይዛለው አልኩኝ እኔ። በጋ ላይ ግን ሁሉም ቦታ በኢትዮጵያ እንደ ጸበል ስላርከፈከፈው የማይቻለው ተሽኖ ደመናው ሰማዩ ደመና አምጥቶ ነፋሳት ከቤተ መዛግብታቸው ታዘው ሰማይ ዝናብን እንዲያንጠበጥብ በእግዚአብሔር ታዝዞ አቧራ ሳይኖር በሰላም ሳንደክም ታቦታቱን አክብረን ከብረን አድርሰን መልሰን ከመንበራቸው አኑረን በረከት አግኝተናል። የማይቻለው ተችሏል። እግዚአብሔር የተመሰገነ ይሁን። ሌላው የሚገርመኝ ነገር አንድ ታምር የማይቻለው ተችሎ ነው አይቻለው። የት በሉኛ የት በሉኝ። የካ ሚካኤል ላይ የሚገርም ነገር አየሁ። ልክ ታቦቱ ከጥምቀተ ባህር ታጅቦ በብፁዓን ሊቃነ ጳጳሳት በካህናት በዲያቆናት በመዘምራን በአገር ሽማግሌዎች በእናቶች ታጅቦ ወደ መንበረ ክብሩ ሲመጣ ምድር ጠባ ነበር። ምድር ጠባ ነበር። ሰው ውስጥ ሞልቶ ምድር አበበኝ ስትል አንዳንዶች ቅጽሮች ላይ ወጡ። ቅጽሩም ከአቅሜ በላይ ነው ሲል አንዳንዶች ዛፍ ላይ ወጡ። ቅጠሎች እስኪነፉ ድረስ ከምድር እስከ አርያም በሚደርስ ዝማሬ ውስጥን ማርኮ እጅ ወደ ላይ በሚል አምልኮ ሲዘመር ሲሸበሸብ እልል ሲባል ታቦት በልዩ ሁኔታ ሲቀሩ የዕጣኑ ጢስ ምድርን ሲያውዳ ቅዱስ ሚካኤል ሕዝቡን ሲባርክ ከሚዘምሩ ወጣቶች መካከል ታቦታችን እንኳን ደህና መጣ የሚል አቀባበል እንደተደረገ ነጫጭ እርግቦች ከዛ ወጣት መሃል ሲለቀቁ እርግቦቹ ሕዝቡን ለዓመቱ ያድርሰን ታቦት አክብረናል ቻው ብለው በረሩ። ከበረሩት እርግቦች መካከል አንዷ ደመና ላይ ቆመችና ቅር ብሎኛል አለች። ምን ታቦቱ ሶስት ዞሮ ሳይገባ አልሄድም ልመለስ። ቆይ ደስ ብሎኛል የዘንድሮ ጥምቀት ማርኮኛል ግዴለም ልመለስ አለችና እየበረረች መጣች። መጣችና ዛፉን አየች። አይመቸኝም አለች። ቅጥሮች አለች። አይመቸኝም አለች። ብዙ ማረፊያ አለ ይቻል ነበር አይሆንም ብላ ነጭ ርግ የመንፈስ ቅዱስ ምሳሌ የሆነችው የቅዱስ ሚካኤል ታቦት ላይ ሄዳ ቁጭ አለች። የመንፈስ ቅዱስ ምሳሌ የሆነችው ርግብ እንኳን መጣ ታቦቱን ስታከብር ጥለው የሄዱ ሰዎችን ርግቦችን ተሳስታችኋል ግዴለም መመለስ ይሻላል ብላ መጣ ታቦቱ ላይ አርፋ የመንፈስ ቅዱስ ምሳሌ የሆነችው ርግ አለመሳሳታችንን ስትገልጥልን እውነትም ምን አላልን ምን አላልን የመንፈስ ቅዱስ ምሳሌ የሆነችው ርግብ እንኳን አልተሳሳታችሁም አክብሩ እኔም ተማርኬ መጥቻለሁ ቀጥሉበት ስትል እኔ ምን አልኩ መሰላችሁ ምን አለ ጥምቀት በአመት ሶስቴ ቢሆን አልኩ እውነቴን ነው የምላችሁ በአመት 3 በሆነ እግዚአብሔር ከበረ። የነገር አሁን ይከተላል የማይቻለው ይቻላል። የበረሩ ርግቦች መጥተውና ያለን ሰማዩ ደመና ይቋጥራል። ባዶ ጉድጓዶች ነፋሳና ነፋስ ሳይነፍስ ዘናብ ሳይዘም በውሃ ይሞላሉ። እግዚአብሔር ታላቅ ነው። የማይቻለው እንድንችል ታቦት እንያዝ። እንደ ዳዊት ታቦት እናክብር። እንደ ኢያሱ የማይቻለው እንዲቻል። ረሃባችን በጥጋም ማጣታችን በማግኘት ችግራችን ሁሉ በረድኤት እንዲቀየር ሁላችን ለታቦት ክብር እንስጥ። ይሄ ነው ትልቁ ነገር። እግዚአብሔር ታቦታችንን ከደብራችን አይወሰድብን፣ አያሳጣን።
ስምንተኛ ለታቦት ስንሰግድ ግንባራችንን መሬት አስነክተን ስንታይ ተሳስታችኋል፣ ለታቦት ስግደት አይገባም ለሚል ወገኖችም ቅዱስ ከሆነው የእግዚአብሔርን ቅዱስ ሐሳብ ይዞ ወደሚገኘው ወደ መጽሐፍ ቅዱሳዊው መረጃችን መሄድ ግድ ይለናል።
ኢያሱ 7:1-10 ኢያሱ 7:1-10 የእስራኤል ሰራዊት በጋይ ሰዎች በተመታ ጊዜ ኢያሱ ልብሱን ቀደደ፣ ማቅ ለበሰ፣ አመድ ነሰነሰ። እስራኤልና ኢያሱ በታቦቱ ፊት ግንባራቸውን መሬት አስነክተው ሰገዱ ይላል። በታቦቱ ፊት ግንባራቸውን መሬት አስነክተው ሰገዱ። ለእግዚአብሔር ቅርብ የሆነ ኢያሱ በገባዖን ፀሐይን ያቆመ፣ የዮርዳኖስን ወንዝ ያሻገረ፣ ቅብጽን አፍርሶ ርስት ያወረሰ፣ ከሙሴ ቀጥሎ እስራኤልን ወደ ተስፋይቱ ምድር የመራ ኢያሱ በታቦቱ ፊት ምን አለ? ምን አለ? እኛም የኦርቶዶክስ እምነት ተከታዮች ለእግዚአብሔር በጣም ቅርብ የሆነ ኢያሱ እንደሰገደ በመስገዳችን ምን አላለ? ምን አላለ? አይሰማም። ስለዚህ ማንም ተሳስተሃል ቢልም ኢያሱን ጠይቀው። ኢያሱ ተሳስቷል እያልከኝ ነው ወይ በለው። ኢያሱ ተሳስቷል የምንል ደግሞ እኛ ማንን? እነሱስ ማን ናቸው? ኢያሱም አልተሳሳተ። ኢያሱን የመሰል እኛ ኢያሱን መስላችኋል፣ ትክክል አይደላችሁም ያሉት እነሱ ግን ተሳስተዋል። እኛ ግን
ዘጠነኛ ብዙ ጊዜ መናፍቃን ከቅድስት ቤተ ክርስቲያን ምእመናንን ለማስኮብለል ከሚጠቀሙባቸው ነገሮች መካከል አንዱና ዋነኛው የሚካኤል የገብርኤል የማርያምና የመድኃኔ ዓለም ታቦት ጠፋ ተሰረቀ ይባላል። ታዲያ በሌቦች የሚሰረቅና የሚጠፋ ራሱን እንኳን መከላከል የማይችል ጽላት እንዴት ይዛችሁ ትከተላላችሁ? ተሳስታችኋል እኮ ይሉናል። ለዚህ ትችት አዘል ጥያቄ መልሳችን ምን ይሆን? እስቲ አብረን እንመልከት።
ለምን ታቦት ይጠፋል? ለምን ታቦት ይሰረቃል? የገብርኤል ታቦት ተሰረቀ፣ የኡራኤል ተሰረቀ። የሚሰረቅ ራሱን መጠበቅ የማይችል መለኮታዊነቱ የሚያጠራጥር ነገር ነው ወይ ያዛችሁት ይሉናል። ያለማስተዋል ያለማወቅ እንዲህ ነው የሚለው መጽሐፍ ቅዱስ ታቦት እንደማይጠፋ ታቦት እንደማይሰረቅ ሲናገር በመጀመሪያ ማወቅ ያለብን ነገር አለ። በአንደኛ ሳሙኤል ምዕራፍ 4 ላይ አንደኛ ሳሙኤል 4 ላይ ታቦት የሚሰረቅበትን ምክንያት ሲናገር እንዲህ ይላል መጽሐፍ ቅዱስ ታቦት እንደማይጠፋ ታቦት እንደማይሰረቅ ሲናገር በመጀመሪያ ማወቅ ያለብን ነገር አለ። በአንደኛ ሳሙኤል ምዕራፍ 4 ላይ አንደኛ ሳሙኤል 4 ላይ ታቦት የሚሰረቅበትን ምክንያት ሲናገር እንዲህ ይላል ታቦት ለምን እንደሚሰረቅ ሲናገር እንዲህ ይላል ምን ይላል መሰላችሁ? አፍኒንና ፊናስ የእግዚአብሔርን ቤተ መቅደስ ብጥብጥ አረጉ። መሥዋዕቱን ይበላሉ፣ ለእግዚአብሔር የመጣውን ሙዳይ ምጽዋት ይገለብጣሉ። የስለት ብር ለእግዚአብሔር የመጣውን አይሰጡ። አቤት ውስጣችን ያለ ጉድ! የእግዚአብሔርን ብር ይበላሉ። ዛሬም አለኩ በታቦት ስም የሚነግድ የተቃጠለ ጃንጥላ እየያዘ ዘመን ያለፈበት ማህተብ እየያዘ በየጎዳናው እምነታችን የሚያሰድብ ህጋዊ ያልሆነ ቃጭል ይዞ ህዝብ የሚያስተነብር ስንት አለ። አግባብ ባለው መልኩ ክርስቲያን አይስጥ የሚል አመለካከት የለኝም። ግን ለማኝ አድርጎ በእምነታችን የሚነግድ አለ። መለየት ያስፈልጋል። የእግዚአብሔርን ብር የሚበሉ አሉ። በታቦት ስም የሚነግዱ ቤተ መቅደሱን ብጥብጥ ልጃገረዶችን እየደፈሩ ዝሙት እየፈጸሙ የእግዚአብሔር ቤት ረከሰ። ከዛ ታቦቷ እንዴት ብላ ትቀመጥ? ታቦቷ ጽዮን በቃ ልሰደዳለች። ከነዚህ ጋር ከምኖር ልሰደድ አውቃ በፍልስጤማውያን በማያምኑ ሃይማኖት በሌላቸው ሰዎች ተማርካ ውሰዱኝ ብላ ሄደች። ሰው የለማ ከአሕዛብ ያልተሻለ ሰው እዚህ ስለበዛ ሄደች። ለንገርህ ታቦት አይጠፋም። የጠፋ ነው እኛ ነን። ታቦት ይጠፋል? ታቦት የት ይጠፋል? ምን ጠፋኛ ነን? ክርስቶስ ለይሁዳ አውቆ ራሱን ሰጥቷል። ለጠላት ለጭፍራ ሰጥቷል። ዓላማ እሱ ነው። በዓላማ ይሰደዳል ታቦት። መጡ ውሰዱኝ አለች። ሰው የለም እዚህ የሚያከብረኝ። ከማን ጋር ልኖር አለች? አቤት ታቦታችን ከማን ጋር ልኖር አለች? ማን ይመቸው? ሳንመቸው ስንቀር ተሰደደች። አንድ ማወቅ ያለብን ታቦት ውስጥ ባለነው ሰዎች ችግር ይሰደዳል። ካልተመቸነው ግድ ይሄዳል። ሲሄድ አይ ታቦት ሄደ ብለን ተዝናንተን በትናንቱ ኃጢአት እየሰበክን እየዘመርን እያስቀደስን እየቀደስን እየባረክን መኖር አንችልም። ታቦት መጀመሪያ ይሄዳል። ከዛ ቀጥሎ ምን ይሆናል? የሚሆነው ነገርማ በአንደኛ ሳሙኤል ምዕራፍ 5 ላይ ከቁጥር 1 ስትመለከቱ ታቦት ሄድና ሥራ ይሠራል። መጀመሪያ ሲሰደድ ውስጥ ያሉ ሰዎችን ያጸዳል። እማንመቸውን ይጀምራል። ምረታብ ካልተመቸው ሺ ምረታብ ያዘጋጃል። እኔ ጌታ ችግር የለበት ይብላ ይለናል። ባንመቸው አንመቸው በቃ ውስጥ ያለን ሰዎች ካልተመቸው ነው ያጸዳል። ሳይመቹ ሲቀሩ መጀመሪያ ታቦቷ አይደለች። ከዛ ቀጣዩ እርምጃ አፍኒን ፊናስ አባታቸው ኤሊ ተሞቱ ጸዳ። የማይመቹ ሲጸዱ ታቦተ ጽዮን መጽዳቱን አረጋገጠች። እና መመለስ አለብኝ ልትል ነዋ። ወስደዋት አዛብ ወሰዷትና በአንደኛ ሳሙኤል ምዕራፍ 5 ላይ እስቲ ማን ያሸንፋል አለ። ዳጎን አለ። አይን ያለው ማይ ጆሮ ያለው ማይ ሰማ አሻንጉሊት ፒያሳ አይታቸው ላይ ቆሞ ቆሞ እንደዚህ እንደው መስለሰለ ቆሞ ሴቷም ቆማለች አምሮባት መነጽር አርጋ ቦርሳ ይዛ ሰዓት ስንት ነው ብትሏት እንኳን አትነግራችሁ። እንደዚህ አምራ እሱም እንደዚህ አምሩ ልክ እንደዛ አውት ዳጎን እንበላው ጨለ በየቤታችን የተባረረ ነው። አመጡና ታቦቱን እስቲ የሚያሸንፈውን እንይ ከአሕዛብ አምላክና ከዚህ ከእግዚአብሔር ልጆች አምላክ ብለው ጎን ለጎን አደረጉና አሁን ማን ያሸንፋላሉ? ውጊያ እኮ ታላቅ ፍጥጫ በጨሌ በዳጎንና በታቦ እንደው ማን ያሸንፈውን ጉድ እኮ ቁጭ አደረጓትና ዘግተውባቸው ሄድ ይውጣላቸው ብለው ወዲያው ታቦተ ጽዮን እንዲህ አየችን ነው ወደ ላይ አንስታ ፍጥጥ በግንባሩ ደፋቸው። በጠዋት መጥተው ዳጎናችን አሸንፏል የኛ አምላክ ብለው ሲያዩ በግንባሩ ተደፍቶ ታቦተ ጽዮን እዛው መኖር አለች። ውይ 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 አዋረደ። ይሄ ወራዳ አዋረደናል። ሰው እንዴት የተዋረደ ነገር ይዞ አይዋረድም? የተዋረደ ከያዝክ ትዋረዳለህ። የተከበረው ከያዝክ ትከበራለህ። ለዚህ ነው በኢሳት በዚህ ዝናብ ለክብሩ የቆምከው። ውስጥህ አላ ፍቅሩ አላ መንፈስ ቅዱስ አላ አበረታ ውስጥ ቁጥር ባይኖር ማይፈናለው እና ወድቅ አሉና ቆይ 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 አሁን አሉና ታቦተ ጽዮንን ከስር እናርግና ዳጎኑን ከላይ እናርገዋል ሙስና እኮ ነው አመጡና ከላይ አደረጉት በጉቦ አይደል በማጭበርበር አይሆንም ታቦት ከስር ታቦት ከላይ እውነት ከስር ውሸት ከላይ ወይ ዘንድሮ እንዴት ይሆናል እንዴት ይሆናል ከላይ አረጉትና እስቲ እንየው ብለ ዘግተው ሄዱ ታቦተ ጽዮን እንደ ትናንቱ ዝም ብዬ ምጥልህ አይምሰልህ አለች ዛሬ ይለይልናል አሳይሃለሁ እሺ አሳይሃለሁ አሳይሃለሁ ወደና አያነሳችና አንድ እግሩን እዛ አንድ እግሩን እዛ አንድ እግሩን ማዶ አንድ እግሩን ማዶ ራሱን ማዶ ቁርጥርጥርጥ አርጋ እንደ ቅርጫ ስጋ ቁጭ አርግች ጠዋ ሲመጡ ይሄ ወራዳ አቤት ወራዳው አቤት ወራዳው የተዋረደ ነገር ተዋረደ የተከበረው ነገር ይበልጥ ከበረ ወዳውኑ ብትንትኑን አውጣው ቁጭ አርጋዋለችና ምን ያድርጉ ከዛ በዳጎን ብቻማ በቃ መሰላችሁ ገና ተአምር ሰራለው የማይመቹ ሰዎችም አገር ቤት ሰርተዋል መቅደሱም ድንኳኑም ጸዳ ብሏል የሚመቹ ሰዎች እነ ሳሙኤልን ብቅ ይያሉ ነው ስለዚህ የሚመቹኝ ሰዎች ስላሉ የማይመቹም በግዛቸው ስለጸዱ የምመለስበት ሰዓት ደርሷል ብላ አጠቃላይ በጌት ቸነፈር ማአት አደጋ ሞት ስታመጣ በሽታ ስታመጣ ሌላ ክብለ ከተማ ይወስዷታል እዛ ክብለ ከተማን ተከትላ እሩን በማአት በቸነፈር በጌት በአዛቁን በአስቀሎና ተአምር ስትሰራ ወይ ጉድ ደብዳቤ ጽፈው እረ እስራኤላውያን ታቦታችሁን ኑና ውሰዱልን ኑና ውሰዱልን አልቻላትም አሉ ይመለሳል የት ይሄዳል ታቦት የት ይሄዳል የትም አይሄድ ቅርሳችን የት ይሄዳል እንደወጣም ይቀርልን መለኮታዊ ነገር ይጠፋል ይሄን ተው ወሬ ነው ሄደች ከዛ በለ ውሰዱ አገሬ ውሰዱኝ አረ ኑ ውሰዱልን ከዛ ኑ ውሰዱልን ኑ ውሰዱልን ወዲያውኑ መጥተው ታቦት ወደ አገሯ ተመለሰች ታቦተ ጽዮን ወደ አገሯ ተመለሰች ስለስ ውስጥ ያለን ሰዎች እንመቸው አንመቸው እንመቸው አንመቸው ወደን ነው ባንመቸው ምን እንደሚሆን ነበር ባልተመቹት ሰዓት ታቦት ተሰደደ የማይመቹ ሲወገዱ ታቦት ወደ ክብሩ ተመለሰ እውነቱ ይሄና ይሄ ብቻ ማንም ተነስቶ ታቦት ተሰረቀ ቢል አትገርም ሄደ የት ነው አይጠፋም የትም እግዚአብሔር ይጠፋል ሁሉ እሱ እኮ ነው ምን ነካው እሱ ምን ጠፋኛ ስለዚህ ውስጥ ያለው በመተት ያለው በጥንቆላ ያለ ቤተ መቅደሱን ያረከስ ጠዋት ለታቦት ማታ ለጣዖት የምንሄድ አንድ ቀን ጉዳችን ይገለጣል ወይ ከእግዚአብሔር ቤት እንውጣ ወይ ራሳችንን እናስተካክል ወይ አሪያ እንሁን ጥሩ ሰዎች ሆነ አሪያ ካለ በለዚያ ይገለጣል ጊዜው ይጠብቆ የሚዋረደው ይዋረደው
አስረኛ የተባለው ሁሉ ተብሎ ያየነው እውነት ሁሉ ከመጽሐፍ ቅዱስ በማሻማ ሁኔታ ተመልክተን አለመሳሳታችንን አረጋግጠናል። ይሁን እንጂ መርፌ ሲለግም ቅቤ አይወጋም እንዲሉ ስለ ታቦት የተሰጣችሁን ማስረጃ ከብሉይ ኪዳን እንጂ ከአዲስ ኪዳን ስላልሆነ በአዲስ ኪዳን በዘመነ ሥጋዌ ተቀባይነቱ የቀረና የተረሳ ነገር ስለሆነ ተሳስታችኋል ይላሉ። እኛ ግን የታቦትን ተቀባይነት በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም በማሻማ ሁኔታ እንዳለ ልናረጋግጥ እንወዳለን። እስቲ ስለ ታቦት አዲስ ኪዳን ምን ይላል? አስረኛ የተባለው ሁሉ ተብሎ ያየነውን እውነት ሁሉ ከመጽሐፍ ቅዱስ በማያሻማ ሁኔታ ተመልክተን አለመሳሳታችንን አረጋግጠናል። ይሁን እንጂ መርፌ ሲለግም ቅቤ አይወጋም እንዲሉ ስለ ታቦት የተሰጣችሁን ማስረጃ ከብሉይ ኪዳን እንጂ ከአዲስ ኪዳን ስላልሆነ በአዲስ ኪዳን በዘመነ ሥጋዌ ተቀባይነቱ የቀረና የተረሳ ነገር ስለሆነ ተሳስታችኋል ይላሉ። እኛ ግን የታቦትን ተቀባይነት በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም በማያሻማ ሁኔታ እንዳለ ልናረጋግጥ እንወዳለን። እስቲ ስለ ታቦት አዲስ ኪዳን ምን ይላል?
በብሉይ ኪዳን በርግጥ ታቦት ነበረ፣ ግን በአዲስ ኪዳን ቀርቷል ይላል። ሊገርመው አልቀረም። ኢየሱስም አምላካችንም ታቦትን አልቻለም። ቢሽረው ምን አስጮኸኝ? ጉሮሮዬ እስኪሰነጠቅ ምን አስጮኸኝ? ጌታ ቀርቷል እያለ አልቀረም ብዬ ከሱ ጋር ልውቅ ያመኛል እንዳ ጤና አለኝ ወድበኝ እንዴ እውነት ስለሆነ እርግጠኛ ስለሆንኩ እናገራለሁ። ኢየሱስ ክርስቶስ በዘመነ ሥጋዌው በአዲስ ኪዳን አንድም ቦታ ላይ ታቦት አያስፈልግም፣ ታቦት ቀርቷል፣ ታቦት ውሸት ነው፣ ትክክል አይደለም፣ ተሳስታችኋል አላለም። እንዲያውም ብሎ ቢሆን ከደቀ መዛሙርቱ አንዱ ታቦት ቀርቷል ብሎ ይጽፍ ነበር። ግን እነሱም አይጻፉ እኛም ተጽፎ አይተን ያነበብነው ነገር አንድም ቦታ ላይ የለም። ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ እንዲህ ብሏል፣ እንኳን ሊሽረው ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ብሏል። በእርግጥ የተሻረ ሕግ አለ። ብሉይ ኪዳን ኦሪት አይኑ አይን ያጠፋ አይኑ ይጥፋ ትላለች። አዲስ ኪዳን በንስሐ ይመለስ፣ ኦሪት የገደለ ይገደል ትላለች። አዲስ ኪዳን የገደለም ንስሐ ይግባ፣ ቋንጃ የቆረጠም ንስሐ ይግባ ትላለች። በብሉይ ኪዳን ያመነዘረ በአደባባይ ይወገር ይቃጠል ነበር። አዲስ ኪዳን ንስሐ ይግባ፣ ዘማውን እንደ ድንግል አጥውን እንደ ጻድቅ እንደ 40ና እንደ 80 ቀን ሕፃናት ሊያደርግ ይችላል ብላ አወጀች። የተሻሩ ነገሮች አሉ፣ ፍጹም የሆኑ ሕጎች አሉ። ሕግ አልታቦት አልተሻረ። ይሄ ከታቦት መሻር ጋር አንድም የተነገረ ነገር የለም። ታቦት አልተሻረም። እንኳን ልሻር ቅዱስ ጳውሎስ ምን አለ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ ታቦትን እንደ ጣዖት ለሚመለከቱ ሰዎች ማስጠንቀቂያ ሲሰጥ የእግዚአብሔርን ታቦት አለ ቅዱስ ጳውሎስ እኮ በጣዖት ቤት ውስጥ የሚያኖር ማን ነው? ታቦት ሌላ ነው፣ ጣዖትም ሌላ። ጣዖት የሰይጣን ነው፣ ታቦት እግዚአብሔር በልሆርና ኢየሱስ ክርስቶስ እንዴት አንድ ላይ ይሆናል? ፍየልና ጎመን፣ ነብርና ፍየል፣ እሳትና ውሃ እንዴት አንድ ላይ ይሆናል? ብርሃንና ጨለማ፣ ጨለማና ብርሃን አንድ ሊሆኑ አይችሉም። ታቦትና ጣዖት አንድ አይደሉም አለና ከዛ የዮሐንስ በራእዩ ምን ብሎ አረጋገጠ መሰላችሁ? ስለ ታቦት ታላቅነትና ስለ ታቦት ክብር ሲናገር በራእይ ዮሐንስ ምዕራፍ 11 ቁጥር 19 ላይ እንዲህ አለ። ራእይ 11 ቁጥር 19 ላይ እነሆ አለ የሰማዩ በሰማይ ያለው እግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑም ታቦት የእግዚአብሔርም ታቦት በየት ታየ? በሰማይ ታየ። እንኳን በምድር በሰማይ የማን ታቦት አለ? የማን ታቦት አለ? የእግዚአብሔር የአምላካችን ታቦት አለ። አይ እኛ አዲስ ኪዳንም ቢል ብሉይ ኪዳንም ቢል ታቦትን እንሰድባለን ካሉ ይችላል። ግን ታቦቱን የሚሳደብ ሰው የሰይጣን መልእክተኛ ነው። የዮሐንስ ራእይ ምዕራፍ 13 ቁጥር 7 666 የክርስቶስ ተቃዋሚ አውሬው በመጀመሪያ የእግዚአብሔርን ማደሪያ ታቦቱን ይሳደባል። የእግዚአብሔር ማደሪያ ታቦቱን የሚሳደብ የሰይጣን መልእክተኛ ነው። ስለዚህ ታቦቱን የሚሰድብ የማን መልእክተኛ ነው? ታቦቱን የሚያከብር የማን ነው? የእግዚአብሔር። የእግዚአብሔርን ሐሳብ መፈጸም ይሻላል ወይስ መቃወም ይሻላል? መፈጸም ይሻላል። የሰይጣንን ሐሳብ መቃወም ይሻላል መደገፍ ይሻላል? ስለዚህ ቅርሳችን ታቦታችን እንጠብቅ። ያስተማረን የመከረን እግዚአብሔር የተመሰገነ ይሁን። አሜን።
የእግዚአብሔር መገለጫ ዙፋኑ የሆነውን ታቦተ ሕጉን ከመንበራችን ያኖርነው ተሳስተን ሳይገባንና ሳይንረዳው ቀርተን ሳይሆን እውነትና እውነት ስለሆነ ነው። ይህንን እኛ ያየነውን እውነት ያላያችሁና ባለማስተዋር የምትጓዙ ወገኖች ወደዚህ እውነት እንድትመጡ እግዚአብሔር አምላክ ይርዳችሁ እንላለን። በቀጣዩ አልተሳሳትንም በሚለው በክፍል 2 ትምህርታችን ላይ እስክንገናኝ ድረስ ደህና ሁኑ። እግዚአብሔር አምላክ ሁላችንንም በእያለንበት ይጠብቀን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል እግዚአብሔር አምላካችን የተመሰገነ ይሁን። አሜን። Thank you.